የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ጥቅምት 15 2015 ዓመተ ምህረት ዝግጅታችን ጀመረ። በኢትዮጵያ መንግስትና በህወሓት መካከል የሰላም ንግግር መጀመሩን የአፍሪካ ህብረት አስታወቀ። በግጭት ምክንያት ፈተና ያልወሰዱ ተማሪዎች በአንድ ወር ውስጥ እንደሚፈተኑ የትምህርት ሚኒስቴር ገለጸ። በጋምቤላ በጎርፍ አደጋ ምክንያት ብዙ በርካታ ሰዎች አስቸጋሪ ሁኔታ ላይ ናቸው ሲል የተባበሩት መንግስታት ድርጅት አስታውቋል። እነዚህ በምሽቱ ከያዝናቸው ዘገባዎች ጥቂቶቹ ናቸው። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባዬ ገቢያውም አብረውናሉ። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልን አድማጮቻችን፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በኢትዮጵያ መንግስትና በህወሓት መካከል የሰላም ንግግር ዛሬ መጀመሩን የአፍሪካ ህብረት አስታወቀ። በአፍሪካ ህብረት መሪነት እየተካሄደ ባለው የሰላም ውይይት ላይ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ፣ የተባበሩት መንግስታት ድርጅትና ዩናይትድ ስቴትስ ተወካዮች በታዛቢነት በመሳተፍ ላይ መሆናቸውን ህብረቱ ዛሬ አመሻሽ ላይ ባወጣው መግለጫ ይፋ አድርጓል። ዩናይትድ ስቴትስ በሰላም ንግግሩ ላይ በመሳተፍ ላይ መሆኗን የገለጹት የአገሪቱ የውጭ ጉዳይ ሚኒስቴር መስሪያ ቤት ቃል አቀባይ ኔድ ፕራይስ ስምምነት ላይ እንዲደረስ የሚደረገውን ጥረት መደገፏን እንደምትቀጥልም ገልጸዋል። በተያያዘ ዜና ዩናይትድ ስቴትስ የህግ መወሰኛው ምክር ቤት የውጭ ግንኙነቶች ኮሚቴ ሰብሳቢ ሴናተር ባብ ሜንዴዝን ጨምሮ 9 የምክር ቤት አባላት ለኢትዮጵያ ጠቅላይ ሚኒስትር በጻፉት ደብዳቤ የኢትዮጵያ መንግስት በደቡብ አፍሪካው የሰላም ንግግር ላይ ለመሳተፍ ያሳለፈውን ውሳኔ በደስታ ተቀብለው ከድርድሩ በፊት እንዲሁም ድርድሩ እየተካሄደ በሚቆይበት ጊዜ ግጭቱ እንዲቆምና ያልተገደበ ሰብአዊ አገልግሎት እንዲካሄድ አሳስበዋል። ለዚህ ደብዳቤ የኢትዮጵያ መንግስት በይፋ የሰጠው ምላሽ የለም። አድማጮች፣ ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። በሱዳን ብሉ ናይል ክፍለ ሀገር ዋድ ኤድ ማሂና ደማዚን በተባሉ ከተሞች በቅርብ ቀናት የተባባሱ ግጭቶች የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽን በእጅጉ ያሳሰባቸው መሆኑን ቃል አቀባያቸው ስቴቫን ዱጃሪክ ትናንት ባወጡት መግለጫ አስታወቁ። ዋና ጸሐፊው ግጭቱ በአስቸኳይ እንዲቆም የጠየቁ ሲሆን በግጭቱ ለሞቱት ሰዎች ቤተሰቦች መጽናናትና የቆሰሉትም ፈጥነው እንዲያገግሙ መመኘታቸውን ቃል አቀባዩ ገልጸዋል። የሱዳን ባለስልጣናት በግጭቱና በማህበረሰቦች መካከል ባሉት ሌሎች ግጭቶችና ጥቃቶች ዙሪያ ገለልተኛ ምርመራ በማድረግ የድርጊቱ ተሳታፊዎች ተጠያቂ እንዲሆኑ ዋና ጸሐፊው መጠየቃቸውንም ቃል አቀባያቸው ስቴቫን ዱጃሪክ አስታውቀዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በሩሲያ ኃይሎች ሲቪላዊ መሰረተ ልማቷ የመውደም አደጋ የተጋረጠባት ላሏት ዩክሬን ፈጣን መልሶ ማቋቋም ሊደረግላት እንደሚገባ የአውሮፓ ኮሚሽን ፕሬዚደንት ኡርሱላ ቮንደርሌን አሳሰቡ። ቮንደርሌን በዩክሬን መልሶ ማቋቋምና ግንባታ ላይ ለመወያየት በበርሊን በተዘጋጀው ጉባኤ ላይ ባደረጉት ንግግር ሩሲያ ክረምቱ እየተቃረበ ሲመጣ ዩክሬንን ከውሃ ከሙቀትና ከመብራት ኃይል አገልግሎት ለማቆራረጥ በግልጽ እየሰራች ነው ብለዋል። እንዲህ ያሉ የሩሲያ ጥቃቶች ግልጽ የሽብር ተግባር ናቸው ሲሉም አክለዋል። ቮንደርሌን ሩሲያ ወረራዋን ከሰነዘረች 8 ወራት በኋላ ያለውን ውድመት እጅግ አስደንጋጭ ሲሉ ገልጸውታል። የአውሮፓ ኮሚሽን ፕሬዝዳንቷ አያይዘውም ይህ ለዩክሬናውያን እጅግ ከባድ፣ አስፈሪና የስቃይ ጊዜ ነው። ዩክሬናውያን ግን ተስፋና በራስ መተማመን ያላቸው መሆኑንና ለዚህም መፋለማቸውን የሚቀጥሉ መሆኑን እያሳዩን ነው። ዛሬ እኛ እዚህ የሰበሰብንም ይህ የወደፊቱ ተስፋቸው ነው ብለዋል። በጉባኤው ላይ የመንግስታት የትምህርትና የምርምር ተቋማት እንዲሁም ከዓለም አቀፍ ድርጅቶች የተውጣጡ ተሳታፊዎች የተካተቱበት እንደሆነም ተመልክተዋል። የዩክሬን መንግስት፣ የአውሮፓ ህብረት ኮሚሽንና የዓለም ባንክ ባለፈው መስከረም ባወጡት ዘገባ ከሩሲያ ወረራ በኋላ ዩክሬንን መልሶ ለመገንባት 350 ቢሊዮን ዶላር ሊያስወጣ እንደሚችል አስታውቀዋል። የዓለም ባንክ ትናንት ሰኞ በብሪታንያ በተደገፈው የብድር ዋስትና ለዩክሬን መንግስት መሰረታዊ አገልግሎቶች የሚውል የ500 ሚሊዮን ዶላር ድጋፍ መስጠቱ ተገልጿል። አሜሪካውያን መራጮች በዚህ ወር መጨረሻ ለሚደረገው የአጋማሽ ምርጫ እየተዘጋጁ ሲሆን የሁለቱም ፓርቲ እጩዎች የመራጮችን ድምጽ ለማግኘት በቻይና ላይ ጥብቅና ጠንካራ ፖሊሲዎችን እንደሚያወጡ ቃል እየገቡ ነው። አሜሪካውያን ስለ ቻይና ያላቸው አመለካከት በቅርብ ዓመታት በተለይም እንደ አውሮፓ አቆጣጠር ከ2020 የኮሮና ቫይረስ ወረርሽኝ ወዲህ እየከፋ መምጣቱን አዲስ የወጣው የፒው ጥናትና ምርምር ማዕከል መረጃ አመልክቷል። መረጃው እንደሚያመለክተው 82 ከመቶ የሚሆኑ አሜሪካውያን ቻይናን በሚመለከት በጎ አመለካከት የላቸውም። ይህ በታሪክ ከፍተኛው መሆኑ ተነግሯል። ከአምስት ዓመት በፊት የነበረው መረጃ ከዚህ በግማሽ ያነሰ ሲሆን 47 ከመቶ ላይ መቆሙን መረጃው አመልክቷል። ከህዝብ የተሰበሰቡ አስተያየት ድምጾች እንደሚያመለክቱት ለቻይና በጎ አመለካከት ያላቸው አሜሪካውያን ከሁለቱም ከዲሞክራቲክና ከሪፐብሊካን ፓርቲ ናቸው። የሁለቱም ፓርቲዎች ተፎካካሪ እጩዎች ስለ ጠንካራው የቻይና ኢኮኖሚ አቅም እየተናገሩ የሚገኙትም በዚህ ምክንያት መሆኑ ተገልጿል። የሩሲያ ፍርድ ቤት ካናቢስ የተሰኘውን አደገኛ ሱስ አስያዥ እጽ ይዛ ተገኝታለች በሚል 9 ዓመት እስራት የተፈረደባት የዩናይትድ ስቴትስ ኮከብ የቅርጫት ኳስ ተጫዋች ብሪትኒ ግራይነር ያቀረበችውን የይግባኝ ጥያቄ ዛሬ ማክሰኞ በሰጠው ውሳኔ ውድቅ አድርጓል። ግራነር የተያዘችው ባለፈው የካቲት በሞስኮ አውሮፕላን ማረፊያ በሩሲያ ክልክል የሆነውን በፈሳሽ መልክ የተዘጋጀውን የካናቢስ እጽ ቬፕ በተባለ ማጨሻ ውስጥ አድርጋ ተገኝታለች ተብላ እንደነበር ይታወሳል። ታይዋን ዓለም አቀፍ የዲሞክራሲ ተሟጋቾችን ስብስብ አስተናገደች። በአምባገነን አገዛዞች የተደቀነው ስጋት በመላው ዓለም ላሉ ዲሞክራቶች የማንቂያ ደወል ነው ሲሉ የታይዋን መሪ ፕሬዝደንት ታይ ኢንግወን ዛሬ ተናገሩ። ፕሬዝደንቷ ይህን የተናገሩት የሆንግ ኮንግ ብሔራዊ የናታን ሕግን በመቃወም የተሰደዱትን ጨምሮ ዓለም አቀፍ የማህበረሰብ አንቂዎች የተገኙበትን ስብሰባ ሲከፍቱ ባሰሙት ንግግር ነው። ታይፔ ውስጥ በተከፈተው ስብሰባ ኢራን፣ ሩሲያና ዩክሬንን ጨምሮ ከ70 ሀገሮች የተውጣጡ 200 የሚደርሱ የፖለቲካና የሲቪክ መሪዎች መካፈላቸው ተመልክተዋል። ስብሰባው የተጀመረው የቻይናው ፕሬዝዳንት ሺ ጂፒንግ ስልጣናቸውን ለሶስተኛ ጊዜ ያጠናከሩበትንና ታማኞቻቸውን ወደ ከፍተኛ ስልጣን እርከን ያሸጋገሩበትን የተቀነባበረ የኮሚኒስት ፓርቲ ስብሰባ ተከትሎ ነው። ዲሞክራሲያዊት ታይዋን ደሴቲቱን የግዛቷ አካል አድርጋ በምትመለከታት ቻይና አንድ ቀን ልትወሰድ እንደምትችል ተከታታይ በሆነ የወረራ ስጋት ስር ትገኛለች ሲል የአጃንስ ፍራንስ ፕሬስ ዘገባ አመልክቷል። የወግ አጥባቂው ፓርቲ አባል ሪሽ ሱናክ አዲሱ የእንግሊዝ ጠቅላይ ሚኒስትር ሆነዋል። ሱናክ ዛሬ ማክሰኞ የጠቅላይ ሚኒስትርነቱን ስልጣን እየተረከቡት ሊስትረስ ስልጣናቸውን በገዛ ፈቃዳቸው ከለቀቁ በኋላ ነው። ሊስትረስ መልቀቂያቸውን በይፋ ለንጉስ ቻርልስ ለማቅረብ ወደ ቢኪንግሃም ቤተ መንግስት ከማምራታቸው በፊት ዛሬ በ10 ደዊንግ ስትሪት ደጃፍ ላይ አጭር የስንብት ንግግር አድርገዋል። ሊስትረስ መልቀቂያቸውን አቅርበው ከቤተ መንግስቱ ሲወጡ ሲሆን ንጉስ ቻርልስ ተተኪያቸውን ሪሽ ሱናክን ተቀብለው ካነጋገሯቸው በኋላ መንግስታቸውን እንዲመሰርቱ በይፋ ጋብዘዋቸዋል። በምጣኔ ሀብት ቀውስ ውስጥ የምትገኘው ብሪታንያን እንደሚመሩ ቃል የገቡት ሱናክ በእንግሊዝ የ200 ዓመት ታሪክ በእድሜ ትንሹና የመጀመሪያው ነጭ ያልሆኑ ጠቅላይ ሚኒስትር ናቸው። ሱናክ አዲሱ መኖሪያቸው ከሚሆነው ከ10 የዳውኒንግ ስትሪት ደጃፍ ባሰሙት ንግግር ተሰናባቿን ጠቅላይ ሚኒስትር አመስግነዋቸዋል። የትረስ የኢኮኖሚ እድገት እቅድ ስህተት አልነበረም ያሉት ሱናክ ይሁን እንጂ ስህተቶች ተሰርተዋል ብለዋል። አዲሱ ጠቅላይ ሚኒስትር በፓርቲዬ መሪነትና ጠቅላይ ሚኒስትራችሁ ሆኜ የተመረጥኩት አንድም እነዚህን ችግሮች እንዳስተካክል ነው ብለዋል። ሪሽ ሱናክ አሁን አዲሱን ካቢኔያቸውን የሚያቋቁሙ ሲሆን የወግ አጥባቂው ፓርቲ ሕግ አውጪዎች ካቢኔ ውስጥ ከፓርቲው የሚመረጡ ፖለቲከኞች ይካተቱበታል ብለው ተስፋ ማድረጋቸው ተመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ የማክሰኞ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። The Voice of America.
D ደረጀ ደስታን ለዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ጥቅምት 15 2015 ዓመተ ምህረት ዝግጅታችንን ነው እየተከታተላችሁት ያላችሁት።
እኔ በፈተንኩበት አካባቢ ላይ ለምሳሌ እንደውም ሰርግ በሚያስል መንገድ የቁረጃ እንትኖች ነበሩ፣ ተግባራት ነበሩ፣ አይን ያወጡ ስርቆቶች ነበሩ፣ ከፈታኞች ጋር መጣላት፣ መደባደብ፣ መጨቃጨቅ ነበሩ።
ከዚህ ቀደም በየክላስ ፈተና አመራሩ ራሱ እያዞረ ይሰጥ ነበር።
የትምህርት ሚኒስቴር የፈተና በድጋሚ መሰጠት አስመልክቶ ከተናገረ የተቀነጨበውን የሰማችሁት፣ ወደ በኋላ ላይ እንመለስበታለን። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። በኢትዮጵያ መንግስትና በህወሓት መካከል የሰላም ንግግር ዛሬ መጀመሩን የአፍሪካ ህብረት አስታወቀ። በአፍሪካ ህብረት መሪነት እየተካሄደ ባለው የሰላም ውይይት ላይ የምስራቅ አፍሪካ የልማት በይነ መንግስታት ወይም ኢጋድ፣ የተባበሩት መንግስታት ድርጅትና ዩናይትድ ስቴትስ ተወካዮች በታዛቢነት በመሳተፍ ላይ መሆናቸውንም ህብረቱ ዛሬ አመሻሽ ላይ ባወጣው መግለጫ ይፋ አድርጓል። ዩናይትድ ስቴትስ በሰላም ንግግሩ ላይ በመሳተፍ ላይ መሆኗን የገለጹት የውጭ ጉዳይ መስሪያ ቤቷ ቃል አቀባይ ኔድ ፕራይስ ስምምነት ላይ እንዲደረስ የሚደረገውን ጥረት መደገፏን እንደምትቀጥልም ገልጸዋል። በተያያዘ ዜና የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ጉዳዮች ኮሚቴ ሰብሳቢ ሴናተር ባብ መንዴዝን ጨምሮ 9 ሴናተሮች ለኢትዮጵያ ጠቅላይ ሚኒስትር በጻፉት ደብዳቤ የኢትዮጵያ መንግስት ከደቡብ አፍሪካው የሰላም ንግግር ላይ ለመሳተፍ ያሳለፈውን ውሳኔ በደስታ ተቀብለው ከድርድሩ በፊት እንዲሁም ድርድሩ የተካሄደ በሚቆይበት ጊዜ ግጭቱ እንዲቆምና ያልተገደበ ሰብአዊ አገልግሎት እንዲካሄድ አሳስበዋል። ለዚህ ደብዳቤ የኢትዮጵያ መንግስት በይፋ የሰጠው ምላሽ የለም። አድማጮች፣ ይህንን የአብይ ርዕስ ዘገባ ዝርዝር ወደ በኋላ ላይ እንመለስበታለን። ከዛ በፊት ግን ከዚሁ ጋር በተያያዘ አዲሱ የጆሃንስበርግ ዘጋቢያችን መላኩ አየለ ያደረሰንን ዘገባ ሰምተን እንመለሳለን።
በኢትዮጵያ መንግስትና በህዝባዊ ወያኔ ሐርነት ትግራይ ህወሓት መካከል በአፍሪካ ህብረት መሪነት በደቡብ አፍሪካ የሚካሄደው የሰላም ንግግር ዛሬ ተጀምሯል። በደቡብ አፍሪካ የመንግስቱ መቀመጫ በሆነው ፕሪቶሪያ በዛሬው ዕለት የሰላም ውይይቱ መጀመሩን የደቡብ አፍሪካ የፕሬዝዳንቱ ጽህፈት ቤት ባወጣው መግለጫ አስታውቋል። የደቡብ አፍሪካ ፕሬዝዳንት ጽህፈት ቤት ቃል አቀባይ ቪንሰንት ማግዊያ እንደገለጹት ለ24 ወራት የዘለቀውን ደም አፋሳሽ ጦርነት በሰላማዊ መንገድ ለመፍታት ነው። ቃል አቀባዩ አክለውም የደቡብ አፍሪካ መንግስት በኢትዮጵያ ሰሜናዊ ክፍል ግጭት እንዲቆምና ሰላማዊ ንግግሮች እንዲደረጉ ሁኔታዎችን አመቻችተዋል። የሰላም ድርድሩ በአስር ሺዎች የሚቆጠሩ ሰዎችን ለሞት፣ ሚሊዮኖችን ለረሃብና መፈናቀል የዳረገው የሰሜኑ ኢትዮጵያ ግጭት ሰላማዊ ልባት ለማስገኘት ያስችላል ሲሉ ቃል አቀባዩ ተናግረዋል። ግጭቱ ከተስፋፋ የአፍሪካ ቀንድን አስቸጋሪ ሁኔታ ውስጥ የሚጨምር መሆኑን በመግለጫቸው አመላክተዋል። በዚሁ ድርድር ሁለቱም ወገኖች ወደ ሰላምና ዘላቂ መፍትሄ እንዲደርሱ ጥረት የሚደረግ ሲሆን እስከፊታችን እሁድ ለ6 ቀናት እንደሚካሄድ አስታውቀዋል። በአፍሪካ ህብረት አደራዳሪነት የሚካሄደው የሰላም ውይይት እየተከናወነ ባለበት በአሁኑ ወቅት የኢትዮጵያ መንግስት ወታደሮች በርካታ የትግራይ ዋና ዋና ከተሞችን መቆጣጠራቸውን መንግስትና የተለያዩ ዓለም አቀፍ መገናኛ ብዙሃን እየዘገቡት ይገኛሉ። የሁለቱ ወገኖችን ግጭት ለመፍታት ከአፍሪካ ህብረት በተጨማሪ የአሜሪካ መንግስት፣ የተባበሩት መንግስታትና የኢጋድ ተወካዮች በታዛቢነት መሳተፋቸውን ለማወቅ ተችሏል። ለመገናኛ ብዙሃን ዝግ የሆነው በኢትዮጵያ መንግስትና በተፋላሚ ህወሓት መካከል ፕሪቶሪያ ላይ እየተደረገ ባለው ድርድር በሁለቱም ወገኖች የተነሱ አንኳር ነጥቦችና በጋራ የተስማሙባቸው ሐሳቦችንና ልዩነቶቻቸውን ለጊዜው ማወቅ አልተቻለም። ለአሜሪካ ድምጽ ራዲዮ መላኩ አየለ ጆሃንስበርግ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት በኢትዮጵያ መንግስትና በህወሓት መካከል የሰላም ንግግር መጀመሩን አስመልክቶ የአፍሪካ ህብረት ከታወጣው መግለጫ ጋር የተያያዘውን ከጆሃንስበርግ ደረሰንን ዘገባ ነበር። በዚህ ዙሪያ የተዘጋጀውን ሰፋ ያለ ዘገባ ወደ በኋላ ላይ እንደገና እንመለስበታለን። ወደ ተከታዩ የትንታኔ መዘገባችን እናልፋለን። የኢትዮጵያ ሰብአዊ ቀውስ በዓለም እጅግ ከከፉት አንዱ ነው ሲሉ የዋይት ሃውስ ቃል አቀባይ ካሪን ዣን ፒየር ተናግረዋል። ቃል አቀባዩ ትላንት በሰጡት መግለጫ በደቡብ አፍሪካ ተጀምሯል ያሉትን አፍሪካ ህብረት መር የሰላም ንግግር አድንቀው የአሜሪካ ልዑካን ቡድን በድርድሩ ላይ እንደሚሳተፍ አስታውቀዋል። ተጨማሪ ዘገባ አለን። የሰሜን ኢትዮጵያን ጦርነት ለማስቆም ደቡብ አፍሪካ ውስጥ ተጀምሯል ያሉትን አፍሪካ ህብረት መር የሰላም ንግግር ላመቻቹትና ላስተናገደችውም ለደቡብ አፍሪካ የዩናይትድ ስቴትስ አድናቆት መልእክት የዋይት ሃውስ ቃል አቀባይ ካሪን ዣን ፒየር ለጋዜጠኞች መግለጫ ሲሰጡ አስታውቀዋል።
Today in South Africa, African Union-led talks kicked off to address the conflict in northern Ethiopia.
ለአፍሪካ ህብረት ከፍተኛ ተጠሪ ኦባሳንጆ እንዲሁም ለአፍሪካ ህብረቱ ቡድን አባላት የሀገሪቱ የቀድሞ ምክትል ፕሬዝዳንት ፑምዝሌ ምላምቦ ምጾጋ ለኬንያ ፕሬዝዳንት ኬንያታ ስምምነቱን እንዲያመቻቹ ደቡብ አፍሪካ እየሰጠች ነው ላሉት ድጋፍም የመንግስታቸውን አድናቆት ገልጸዋል። ፕሬዝዳንት ባይደን ባለፈው ወር ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ንግግር ሲያደርጉ ያስተላለፉትን መልእክትም ዣን ፒየር አስታውሰው የኢትዮጵያን ጦርነት ለማስቆምና ለመላ ህዝቧም ደህንነቱን ለመመለስ የሰላም ሂደት አስፈላጊ ነው ብለዋል። ለዚህም ዩናይትድ ስቴትስ ጥልቅ ወደ ሆነ ዲፕሎማሲያዊ ጥረት መግባቷንና የድርድሩን ክንዋኔ መደገፏን ገልጸው የአፍሪካ ቀንድ ልዩ ልዑክ አምባሳደር ማይክ ሃመር ወደ አካባቢው ሄደው ለጥቂት ሳምንታት እዚያው መቆየታቸውን ጠቁመዋል። ልዑኩ በድርድሩ ላይ እንደሚሳተፍም አስታውቀዋል። ወደ 2 አመታትን ካስቆጠረ ግጭት በኋላ የኢትዮጵያው ሰብአዊ ቀውስ በዓለም እጅግ ከከፉት አንዱ መሆኑን ቃል አቀባዩ ተቆመው ካለፈው ነሐሴ አንስቶ የሰብአዊ እርዳታ አቅርቦት በስፋት በመታገዱ ምግብና የጤና አገልግሎት ግብአቶች በብዙ አካባቢዎች ሙሉ በሙሉ እየተሟጠጡ በመሆናቸው ተጨማሪ እርዳታ አሁኑኑ ካልገባ የተራበው ህዝብ በተለይ ህፃናት በአስደንጋጭ ቁጥር መሞት ይጀምራሉ ብለዋል።
After nearly 2 years of conflict, the crisis in northern Ethiopia is one of the worst humanitarian crises in the world.
ለዚህ ግጭት ወታደራዊ መፍትሄ የለም ሲሉ በድጋሚ ያሳሰቡት ካሪን ዣን ፒየር ጦርነት በአስቸኳይ እንዲቆም የትግራይ ባለስልጣናትም ወደ አፍሪካ ህብረት መሩ ንግግር ከልቦናቸው እንዲገቡ የሰብአዊ እርዳታ አቅርቦት ባልተገደበ ሁኔታ ለኢትዮጵያውያን እንዲደርስ የሰብአዊ መብቶች ጥሰቶች እንዳይቀጥሉና የኤርትራ ወታደሮችም ከሰሜን ኢትዮጵያ እንዲወጡ ጠይቀዋል። ወገኖቹ ልዩነታቸውን በውይይት እንዲፈቱና ተጨማሪ የሰብአዊ መብቶች ጥሰቶችን እንዲከላከሉ ዩናይትድ ስቴትስ ታሳስባለች ብለዋል። ዣን ፒየር የጭካኔ አድራጎታቸውን የፈጸሙ በተጠያቂነት እንዲያዙም ለሚመለከታቸው ወገኖች በቅርብ ቀናት በግልጽ አሳውቀናል ብለዋል። የዋይት ሃውስ ቃል አቀባይ ካሪን ሼር የዕለቱን መግለጫቸውን በከፈቱበት ኢትዮጵያን በሚመለከተው መልእክታቸው
and the Tigrayan authorities to engage seriously in the AU-led talks to achieve an immediate cessation of hostilities, unhindered delivery of humanitarian assistance to all Ethiopians in need.
ተከታዩ ዘገባ ስናልፍ በኢትዮጵያ ከመስከረም 30 እስከ ጥቅምት 11 የተሰጠውን የ12ኛ ክፍል ብሔራዊ ፈተና በግጭት ምክንያት ያልወሰዱ 56000 ተማሪዎች በአንድ ወር ውስጥ ሌላ ፈተና እንደሚወስዱ ተገልጿል። ብሔራዊ ፈተናውን መጠናቀቅ አስመልክተው መግለጫ የሰጡት የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ በተለያዩ ምክንያቶች ዋናውን ፈተና ያልወሰዱ ተማሪዎችም በአንድ ወር ውስጥ የሚሰጠውን ሁለተኛውን ፈተና እንደሚወስዱ ተናግረዋል። ከአራት የመፈተኛ ዩኒቨርሲቲዎች ፈተናውን ጥለው የወጡት 12000 ተማሪዎች ግን ዳግም እንደማይፈተኑ ሆኖም በግል የመፈተን መብታቸው እንደሚከበር ገልጸዋል። ፕሮፌሰር ብርሃኑ ነጋይ ፈተናውን አፈጻጸም በተመለከተ ባደረጉት ገለጻ ፈተናው በሚሰጥበት ወቅት የተለያዩ ችግሮችና አደጋዎች ማጋጠማቸውን ተናግረው የፈተና ስርቆት ግን አላጋጠመም ብለዋል። ገብረ መስቀል ገብረ መድህን ተከታዩን ዘገባ ልኳል።
ከመስከረም 30 ቀን 2015 ዓመተ ምህረት ጀምሮ በሁለት ዙር ለመጀመሪያ ጊዜ በዩኒቨርሲቲዎች ቅጥር ግቢ ውስጥ ሲሰጥ ቆየው የ12ኛ ክፍል ፈተና የተጠናቀቀው ባለፈው ሳምንት ጥቅምት 11 2015 ዓመተ ምህረት ነበር። ለሁለቱም ዙር ፈተናዎች ታዲያ በሺዎች የሚቆጠሩ መምህራን ከሚያስተምሩበት አካባቢ ወደ ሌሎች ክልሎችና አካባቢዎች እንዲንቀሳቀሱ ተደርጓል። በሚያስተምሩባቸው ወይም በሚኖርባቸው አካባቢዎች የተመደቡ ፈታኞችም አልነበሩም። የአሜሪካ ድምጽ ያነጋገራቸው እነዚህ ፈታኝ መምህራን ተመክሯቸውን አጋርቷል። ከባህር ዳር ዩኒቨርሲቲ ወደ ወለጋ ዩኒቨርሲቲ ተላኩት አስተከስተደ መሰል ፈተናው በዚህ መልኩ መሰጥቶ ያስገኛል ያሉትን ጥቅም አብራርቷል።
በጠቅላላው አንደኛ መኮራረጅን ለማስቆም እስከሆነ ድረስ እና የተሄደበት እንግዲህ በመንግስት ደረጃ በጀት ተበጅቶ የራሱ በጀት ተበጅቶለት መንግስትንም ያው እንዳለወቅ እንትን በኢኮኖሚ በምን ጫና ውስጥ ሊከስር የሚችል ሁኔታ መሰራቱ የትምህርት ኳሊቲን እና የመኮራረጅን ኮፒንግን ማስቀረት ነው። ስለዚህ ለወደፊት እሱ ደግሞ ጥሩ ዜጋ ለማውጣት ትልቅ አስተዋጽኦ አለው ማለት ነው።
ከሐዋሳ ዩኒቨርሲቲ ወደ ባህር ዳር ዩኒቨርሲቲ በፈታኝነት የተንቀሳቀሱት የቋንቋና የስነ ጽሁፍ መምህሩ አቶ ዘመዱ ደምስስ አዲሱ አሰራር ትውልድ የማዳን እርምጃ ነው ብሏል።
በእኔ እይታ በዚህ ተመክሮ ውስጥ ማለፉ በጣም መልካም ነው። ቀደም ሲል እንዳልኩት ለተማሪዎቹ በትክክል ወዴት እንደሚሄዱ እንዲያውቁ እድል ይሰጣል። ሁለተኛ ነገር ደግሞ አቅም ያለው ተማሪ እንዲያልፍ ሞሮቨር ግን ዋናው ታሳቢ የተደረገው ነገር ኩረጃን መቀነስ ነው። በኩረጃ የሚያልፍ ተማሪ ራሱን በገዛ መዶሻው እየናደ የሚያፈርስ ትውልድ ነው እና እሱ ላይ ጥንቃቄ ካልተደረገ ነገ እኔ እናንተን ይተካሉ የሚባለው ትውልዶች ምናልባትም እንግዲህ በተገቢው መጠን ሳይተኩን ይቀሩና በአካዳሚክ እውቀት በጣም ትልቅ ክፍተት ይፈጠራል። እስካሁን ያለው ሲታይ ምናልባት ስንጥቅ ሊመስል ይችላል፣ ጥቃቅን ሊጠገን የሚችሉ ነው። በዚሁ ከቀጠለ ግን ያ ልዩነት ሸለቆ የሆነ አንዴ ከተቸገርን በትምህርት ጉዳይ የተቸገረ ሀገር ደግሞ ምንም ቢፈጠር ማንኛውንም ችግር በቀላሉ ሊደፍን ስለማይችል እነዚህ ነገሮች ለመቆጣጠር የተጀመረው አጋጣሚ የተኬደበት መንገድ እንደኔ ግምት በጣም መልካም ነው ባይኔ።
ኩረጃና የፈተና ስርቆትን ለማስቀረት የተጀመረው ሙከራ የትምህርት ጥራትን ለማረጋገጥ ብቸኛው መንገድ አይደለም ይላሉ አቶ ዘመዱም።
ሌሎች መንገዶች አሉ። ለምሳሌ ከታች ተማሪዎች ሲመጡ ምን አይነት እውቀት ነው ይዘው የሚመጡት? እነዛን እስከ 12ኛ ክፍል የሚማሯቸውን እውቀቶችስ በትክክል በማስረጃና በመረጃ የተደገፈ ተዘግባራዊ ልምምድ ያደርጋሉ ወይ ተማሪዎች? ለዛ የሚያበቃቸው የላብራቶሪና የላይብረሪ መሞከሪያ ቤቶች አላቸው ወይ? በቂ የንባብ ጊዜ አላቸው ወይ? እዛ በየሃይ ስኩሉ በተለይ በገጠር አካባቢ ያሉ ተማሪዎች በምን ያህል ርቀት ነው ትምህርት ቤት የሚቀርብላቸው? በምን ያህል ርቀት ውስጥ ነው የሚማሩት? ሲማሩስ እንደ አንድ ተማሪ በቂ የሆነ ነገር ሊኖራቸው ይችላል ወይ? ለምሳሌ በኑሯቸው የተጨቆኑ ልጆች፣ ርቀት ሄደው የሚማሩ ተማሪዎች አሉ። ከቤተሰቦቻቸው በሚፈልጉት ወይም በሚጠበቀው መንገድ አንድ ተማሪ ሊኖረው በሚችለው መንገድ የአልባስ፣ የምግብ፣ የትራንስፖርት አቅርቦት ላይኖረው ይችላል። እነዚህ ሁሉ ተደምረው ነው። ከዛ ባሻገር ግን መምህርስ ምን ይመስላል? አኗኗሩ እንዴት ነው? እንደ ልፋቱ እንደ ትጋቱ እንደሚሰራው ስራ አቻ የሚከፈለው ጥቅማ ጥቅም ያገኛል? በኑሮው ደስተኛ ነው ወይ? ምክንያቱም የትምህርት ስርዓት አብዛኛውን ጊዜ የሚገለጠው መምህሩ በኖረበት የኑሮ አውድ የሚለካ ነው። መምህሩ ደስተኛ ካልሆነ፣ ኑሮ የተስተካከለ ካልሆነ፣ እነኚህ ሁሉ ተደምረው በአንድ የትምህርት ስርዓት ውስጥ ወይም በአንድ ዘመን የትምህርት ስርዓት ውስጥ የሚገለጡ ጠቅላላ ድምሮች ሆነው ሊታዩ ስለሚችል በመጀመሪያ ደረጃ እነዚህ ነገሮች የተሻለ ነገር አግኝተው ወደሚፈለገው እንደሚመጡ መቻላቸውን ማረጋገጥ በትክክል ያስፈልጋል። እነዚህ ባልሆኑበት ሁኔታ ክፍተት አይኖርም ብሎ መገመት እና የመግቢያውን ፈተና ብቻ በዩኒቨርሲቲ ውስጥ ማዘጋጀት ለታሰበው ነገር ያበቃል ብሎ መገመት የዋህነት ይመስለኛል። በትምህርት ስርዓት ውስጥም የተረዳነው ነገር ይህንን ነው።
አዲሱ የመፈተኛ መንገድ ተስፋ የሚጣልበት ነው ያሉት ደግሞ ከሐዋሳ ዩኒቨርሲቲ ወደ ደብረ ማርቆስ ዩኒቨርሲቲ የተመደቡት ዶክተር ተሾመ መንገሻ ናቸው።
አንደኛ ፈታኝ መምህራንን በምናይበት ጊዜ ሀገራዊ ጥሪው እንደደረሳቸው በገዛ ፈቃድ ተመዝግበው በተለያዩ የሀገሪቱ ክፍል በደረሳቸው ዕጣ መሰረት ምንም ሳያመነቱ ሄደዋል። በተለይም መምህራኑ አበል እንኳን አልተቀበሉም። ሌላ ምንም ጥቅማ ጥቅም ሳይቀበሉ ለዚህ ጥሪ በራሳቸው ገንዘብ ከዚህ ኑሮ በተረፈው ትኬት ቆርጠው ወጫቸውን የድረሶ መርስ ሁሉን ተምብለው ይሄንን አግራይ ግዴታ ተወጣ ለተነሳሽነት አንድ ተስፋ ነው።
ዶክተር ተሾመና አቶ ዘመዱ እነሱ በተመደቡባቸው የፈተና ጣቢያዎች አንዳንድ ተማሪዎች በራሳቸው ከመስራት ይልቅ የመረበሽ አዝማሚያ እንደታይባቸውም ገልጿል።
አሁን ያደረነክ ነው የሙከራ ነው። በዚህ መካከል የሚበላሹ ነገሮች አሉ። ለምሳሌ እናስቆማለን የተባለው ኩረጃ እኔ በፈተንኩበት አካባቢ ላይ ለምሳሌ እንደውም ሰርግ በሚመስል መንገድ የኩረጃ እንትኖች ነበሩ፣ ተግባራት ነበሩ። አይን ያወጡ ስርቆቶች ነበሩ። ከፈታኞች ጋር መጣላት፣ መደባደብ፣ መጨቃጨቅ ነበሩ፣ መሰዳደብ ነበሩ። አንዳንድ አላስፈላጊ ሰጣገባዎች ነበሩ እኔ በፈተንኩባቸው አካባቢዎች። በእርግጥ እነዛ ነገሮች በሚመለከታቸው አካልና በፈታኞች በጸጥታ ኃይልም ትብብር ሪፖርት ተደርጎ እንግዲህ የሆነ እርምጃ ይወሰድና ማስተካከያ ይደረግበታል የሚል እምነት አለኝ።
በወለጋ ዩኒቨርሲቲ የነበራቸው ቆይታም ወደ አካባቢው ከመዳቸው በፊት ከሰሙት ጋር ስንጣጣር የተለየ ሆኖ እንዳገኙት የባህር ዳር ዩኒቨርሲቲ አቶ ተከስተ ተናግሯል።
እኛ ስነድ እንግዲህ ሲጀምር የሞት ቀጠና ወደ ሆነ አካባቢ እንደሆነ ነው ያሰብነው የነበረ። ምክንያቱም የሚወራው ነገር መጥፎ ነው። ኦልሞስት እንመለስ አንመለስ እንኳን አናውቀው ታፈን እንችላለን ምናምን ብዙ ነገር እንትን ነበረን። ግን እዛ ደግ ከገባን በኋላ ያየነው ከዚህ ተቃራኒ ነው። ምክንያቱም እኔ ከባህር ዳር ነው የሄድኩ። እነሱንም ስጠይቃቸው በተቃራኒ ስለ ባህር ዳር የሚሰሙት ነገር በፍጹም ባህር ዳር ላይ የሌለ ነገር ነው። አሁን ይሄ ነገር የሚወርቀው የህብረተሰቡ ድርጊት ተደርጎ ነው፣ ግን አይደለም።
ዘንድሮም ለመጀመሪያ ጊዜ የተጀመረው አዲስ የፈተና ስርዓት ተጠናክሮ እንዲቀጥል ዶክተር ተሾመ ጠይቋል።
አመራሩ ራሱ ለተማሪዎች ፈተና ይሰጥ ነበር ነው የተባለው። አመራሩ ከዚህ ቀደም በየክላስ ፈተና አመራሩ ራሱ እያዞረ ይሰጥ ነበር፣ ያስቆርጅ ነበር። ለፈታኞች የተወሰነ ጥቅማ ጥቅም በመስጠት በቃ እንደዚሁ ተማሪዎች እንዲኮረጁ ይደረግ እንደነበረ ከቀደም ፈታኞች 78 ጊዜ 9 ጊዜ ከፈተኑ ሰዎች ሰምቻለሁ። እና ይሄ ነገር ሊቀጥል ይገባዋል። ምክንያቱም የዚህ አገር ተረካቢ አሁን ነጥሮ ካልወጣ እውቀት ይዞ ካልወጣ ማን ነው ወደፊት የሚያክመን? ማን ነው አገሪቱን የሚረከበው?
ትምህርት ሚኒስቴር ፈተናውን ለማስፈጸም በ130 የመፈተኛ ማዕከላት ፈታኞችን ጨምሮ ከ32000 በላይ የሰው ኃይል አስተማርቷል። በተለያዩ ምክንያቶች የተፈጠሩ የውሎ አበል፣ የመጓጓዣና የመስተንግዶ ችግሮች እንደነበሩ የገለጡ ፈታኝ መምህራን በቀጣይ እንዲስተካከልም ጠይቋል። ለአሜሪካ ድምጽ ራዲዮም ዮናታን ዘብጂዮስ ሐዋሳም።
በተከታይ ዘገባችን ወደ ጋምቤላ ነው የምናልፈው። በጋምቤላ ክልል በጎርፍ ምክንያት የተፈናቀሉ ሰዎች በአስቸጋሪ ሁኔታ ውስጥ እንደሚገኙ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት UNOCHA አስታውቋል። እየተደረገላቸው ያለው ድጋፍም ተመጣጣኝ አይደለም ብሏል። ካለፈው አመት ነሐሴ ጀምሮ እስካሁን ጥቅምት ወር በጣለው ዝናብ ባስከተለው ጎርፍ በጋምቤላ ክልል ከሚገኙ 12 ወረዳዎች ውስጥ ከ185000 በላይ የሚሆኑ ሰዎች መፈናቀላቸውንም ጽህፈት ቤቱ ትላንት ባወጣው ሪፖርት አመልክቷል። የጋምቤላ ክልል የአደጋ ስጋት ስራ አመራር ጽህፈት ቤት በበኩሉ ተፈናቃዮች ወደ የአካባቢያቸው እየተመለሱ ነው ብሏል። የተመለሱትም ሰዎች ቁጥር ግን አልጠቀሰም። ናኮር መልካ ተጨማሪ ዘገባ አለው።
የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት UNOCHA በጋምቤላ ክልል ውስጥ ካለፈው የ2014 ነሐሴ ወር ጀምሮ እስከ ጥቅምት 2015 የዘነበው ዝናብ ባስከተለው የጎርፍ አደጋ ከ185000 በላይ ሰዎች መፈናቀላቸውን ትናንት ባወጣው ሪፖርት አመልክቷል። በክልሉ 12 ወረዳዎች ውስጥ የተፈናቀሉት ሰዎች ከ185000 በላይ መሆናቸውን የጠቀሰው የUNOCHA ሪፖርት ይሄው ጎርፍ ባስከተለው ጉዳት ሌሎች ከ79000 በላይ የሚሆኑ ሰዎች ለችግር መጋለጣቸውን አክሎ አስታውቋል። ማስተባበሪያ ጽህፈት ቤቱ ተፈናቃዮቹ በአስቸጋሪ ሁኔታ ውስጥ መኖራቸውን ጠቅሶ መጠለያቸውንም ደረጃውን ያልጠበቀ ሲል ገልጿል። ተፈናቃዮቹ በትምህርት ቤቶችና ጤና ተቋማት እንዲሁም በሜዳ ላይ እንደተጠለሉ ማስረድቷል። ተፈናቃዮቹ ባለባቸው የምግብ አቅርቦት እጥረት የተነሳ በቅጠላ ቅጠሎችና ስራስሮች ላይ ጥገኛ የሆኑ ነው ያለው የUNOCHA ሪፖርት ጎርፉ በምርት ላይም ጉዳት ማስከተሉን መሆኑን ተቁማል። በዚህ መሰረት በአካባቢው በብዛት የሚመረተውን በቆሎን ጨምሮ ከ72 በመቶ የሚሆነው ሰብል ጎርፉ ባስከተለው ጉዳት ሳቢያ ወድሟል ብሏል። የወተት ላሞችን ጨምሮ 8 በመቶ የሚሆኑት እንስሳት በድርቁ ምክንያት ሞተዋል በማለትም ተክሷል። በውሃና በሌሎችም መሰረተ ልማቶች ላይ ከፍተኛ ውድመት መከሰቱን የተቆመው ሪፖርቱ በ10 ወረዳዎች ውስጥ ከሚገኙ ከ900 በላይ የውሃ መሰረተ ልማቶች 270 የሚሆኑ በመውደማቸው ጥገና ያስፈልጋቸዋል ሲል አመልክቷል። 77 የጤና ተቋማት እንዲሁ ከአገልግሎት ውጪ መሆናቸውን በመጠቆም የአካባቢው ህብረተሰብና ተፈናቃዮች ውሃ ወለድ በሆኑና በሌሎችም በንጽህና ጉድለት ሊመጡ በሚችሉ በሽታዎች ሊጠቁ እንደሚችሉ ስጋቱን ገልጿል። 99 የአንደኛና 36 የሁለተኛ ደረጃ በአጠቃላይ 135 ትምህርት ቤቶች በጎርፉ ሳቢያ መጎዳታቸውን በመጥቀስ ከዚህም የተነሳ 56000 የሚልቁ ህጻናትን ከትምህርታቸው ማስተጓጎሉን ጽፈት ቤቱ አመልክቷል። በቀጣይነትም ሊኖር በሚችል ዝናብ የጎርፍ ስጋት መኖሩን የጠቆመው ዩኤንኦቻ መንግስታዊ የሆኑና ያልሆኑ ግብረሰናይ ድርጅቶች የጎርፉ አደጋ ያስከተለውን ጉዳት ለመቀልበስ ድጋፍ እያደረጉ ቢሆንም ከደረሰው ጉዳት አንጻር ተመጣጣኝ ምላሽ እየተሰጠ አለመሆኑን አትቷል። የላሪ ወረዳ ነዋሪ መሆናቸውን የሚናገሩት አቶ ፍሊፓል በጎርፉ ሳቢያ ባለፈው አመት ናሴ ተፈናቅለውና በጊዜያዊ መጠለያ ቦታ ቆይተው አሁን መመለሳቸውን በመግለጽ ስላለው ሁኔታም አብራርተዋል።
ፍሊፓል ይባላለው ከሬት ከበለ ከዛ ተፈናቃይ የነበረው ና ከዛ ድጋፍ አግኝቼ ነው አሁን ቤቴ ድረስ ስለሆነ ተመልሻለሁ ቤቴ ማለት ነው።
ስንት ልጆች ይዘው ነበር የተፈናቀሉት?
እኔ 8 ልጆች ነበሩ እኮ።
እሺ፣ አሁን መቼ ነው የተመለሱት ወደ ቀበሌው?
አንድ ሳምንት ሆኗል አሁን ከዚህ የተመለስኩ ወደዛ ወደ ቤቴ ማለት ነው።
ድጋፍ ምን አገኙ?
ከዛ ድጋፍ ያገኘው 25 ኪሎ ግራም ዱቄት መንግስት ሰጥቶኛል። ሌላ እንግዲህ ሶሎር ከዛ ሳሙና አጎበር ትናል ወባይ ቅዳም ነው የጨምረ ይዋስል እንደዚህ ሞላ ስለሆነ አሁን በጤና በኩል መረማራ
የወባ
የሆነ ዘመቻ ይጀምሯል። እነሱ
የላሪ ወረዳ አደጋ ስጋት ስራ አመራር ባለሙያ አቶ ቴኩዌን ኒድ ስለ ጎርፉ አደጋና በአካባቢው ስለተፈናቀሉ ሰዎች ተከታዩም ብለዋል።
5555 10000 ተመለሷል። ወንዶች 3500
እሺ፣
ሴቶች 6500
ድጋፍ ተደረገላቸው?
አዎ፣ ድጋፉ ተደረገላቸዋል። ደርሷል። በአካባቢ የምግብና የናንፑር አይተሙ ደርሷል።
በክልሉ አደጋ ስጋት ስራ አመራር ጽህፈት ቤት የቅድመ ማስጠንቀቂያ አስተባባሪ አቶ ሰይፉ ወልዴ ጎርፉ በርካታ መሰረተ ልማቶችን ማውደሙን ጠቅሰው አሁን ግን ተፈናቃዮች ወደ የአካባቢያቸው እየተመለሱ ነው ሲሉ አብራርተዋል።
የዳታ ማግኘት ምን ያክል ተመለሱ፣ ምን ያክል አሉ የሚለውን ምክንያቱም አብዛኛው መጀመሪያም በትምህርት ቤት በመንገድ ላይ የነበሩ ናቸው። አሁን እየተመለሱ ናቸው። አብዛኛው ትምህርት ቤትም ሊጀመር አካባቢ ስለሆነ ማለት ነው። በየዘመድም ጋር የተጠለሉ አሉ። አሁን በጎርፉ ምክንያት ምን ያክል ተመለሱ የሚለው ለጊዜው ዳታ የለንም። ጎርፉ ቢመለስም ጎርፉ ያሳድረው ተጽዕኖ ይነሳል። አሁን ብዙ ጊዜ ጎርፍ ሲኖር እንስሳቶች ይታመማሉ፣ የሰው በሽታም ይኖራል፣ ወባ ይበዛል፣ ተቅማጥ ይኖራል። ሁለተኛ ደግሞ ላይቭሊሁዱ ስለተጎዳ ደግሞ እነሱ ለብዙ በክቦርላቸው ሰብራቸው ሁሉ ስለተጎዳ ተመልሰዋል ማለት ችግሩ ተካሏል ማለት አይደለም።
አስተባባሪው እስካሁን ወደ ቀያቸው የተመለሱ ሰዎችን ቁጥር አልጠቀሱም። ጎርፉን ተከትሎ ሊከሰቱ የሚችሉ በሽታዎችን ለመከላከል መንግስትና የሰብአዊ ድጋፍ ድርጅቶች በጋራ እየሰሩ መሆናቸውን የጠቆሙት አስተባባሪው ሁሉንም ተፈናቃዮች ወደ የአካባቢያቸው መልሶ ለማቋቋም የሚያስችል እቅድ በዝግጅት ላይ መሆኑን ገልጿል። የክልሉ መንግስት የጎርፍ አደጋው ከጋምቤላ ክልል ህዝብ መካከል 50 በመቶ የሚሆነው ላይ ጉዳት እንደሚያደርስ ጠቅሶ ይህንንም ለመቀልበስ ከመንግስትና ግብረሰናይ ድርጅቶች እንዲሁም ከህብረተሰቡ ከፍተኛ ርብርብ እንደሚያስፈልግ አስታውቆ ነበር። የተባበሩት መንግስታት ድርጅት የሰብአዊ ድጋፎች ጉዳይ ማስተባበሪያ ጽህፈት ቤት ከዚህ ቀደም ባወጣው መግለጫ በኢትዮጵያ የተለያዩ አካባቢዎች ውስጥ የጎርፍ መከሰት ስጋት ሊኖር እንደሚችል በመጠቆም በዚህም ሳቢያ ከ1.7 ሚሊዮን የሚልቁ ሰዎች ተጎጂ ሊሆኑ ይችላሉ፣ ከነዚህ መካከል ከ400,000 በላይ በሚሆኑት ላይ የመፈናቀል አደጋ ተጋርጦባቸዋል ሲል ጨምሮ ማስታወቁ ይታወሳል። ለአሜሪካ ድምጽ ናኮር መልካ ካምቦ።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። አሁን የመጀመሪያውን አጋማሽ አጠናቀን ወደ ሁለተኛው ምዕራፍ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን በደቡብ አፍሪካው ድርድር ዙሪያ ከኢትዮጵያ የተለያዩ አካባቢዎች ያሰባሰብነው የነዋሪዎች አስተያየት ነው። በደቡብ አፍሪካ የሚካሄደውን የሰላም ንግግር በተመለከተ በተለያዩ አካባቢዎች የሚኖሩ አድማጮች አስተያየታቸውን ሲያደርሱን ሰንብተዋል። በዚህ መሰረት በትላንትናው ምሽት ከሀገር ውስጥ ከመቀሌ እንዲሁም ከውጪ ከለንደንና ከፍራንክፈርት የሚኖሩ አድማጮች ያደረሱንን አስተያየቶች አቀርበን ነበር። ዛሬ ደግሞ ከአዲስ አበባ ደሴና ሐዋሳ ከተሞች ዘጋቢዎቻችን የሰበሰቧቸውን አስተያየቶች እናደርሳቸዋለን። አስተያየታቸውን ለአሜሪካ ድምጽ የሰጡ አንዳንድ የአዲስ አበባ ከተማ ነዋሪዎች የተለያዩ ሐሳቦች ማንጸባረቃቸውን የጠቀሰው ኬኔዲ አባተ ከአስተያየት ሰጪዎቹ መካከል ገሚሱ የሰላም ንግግሩ የሰሜን ኢትዮጵያን ቀውስ እልባት እንደሚያመጣ ተስፋቸውን ሲገልጹ፣ ሌሎቹ ደግሞ በድርድሩ ችግሩ ይፈታል ብለው እንደማያምኑ ይናገራሉ ይለናል።
ስሜ ክቡር ያለሙ ባላለሁ። በእኔ እይታ ውስጥ የሰላም ድርድር መካሄዱ ጥሩ ነው ብዬ አስባለሁ። ምክንያቱም የትግራይ ህዝብ እንደ ህዝብ በጣም እየተጎዳ ነው ያለው፣ በዛው ልክም የአማራ ህዝብም እየተጎዳ ነው ያለው። ስለዚህ ይሄ ድርድር በቀላሉ ተቋይቶ ድርድር ግን ሲደረግ በቀላሉ ያው እነሱ ጥቃቸውን ማውረድ አለባቸው። ምክንያቱም ነገ ተነገ ወደ አስኪ ነው የሚሆን። ዛሬ ተደራድረናል ብለው ነገ ላለመነሳታቸው ዋስትና ስለሌለን እንደ ኢትዮጵያ ህዝብ ተስማምዶ እንደ ድሮ አንድነት ፈጥሮ አብሮ ለመኖር መጀመሪያ ጥቅማ እነሱ ማውረድ አለባቸው። ስለዚህ ድርድሩ በነይታ ቆንጆ ነው ብዬ አስባለሁ። ተደራዳሪዎች እንግዲህ እነዛም ለህዝባቸው ማሰብ አለባቸው። ህዝባቸው በጣም እየተጎዳ እንደሆነ ሁሉም ያውቃል፣ ማንም ያውቃል። እነዚህም በዛው ልክ። ስለዚህ ሁለቱንም በማይጎዳ መልኩ ድርድር አድርገው ይሄን ነጻነት ሰላም ማስፈን አለባቸው ብዬ አስባለሁ በነይታ።
ዳምጠዋሙዬ እኔ ባንድ ሀገር ላይ ድርድር ያስፈልጋል ብዬ አላምንበትም። ባንድ ሀገር ላይ ሁለት መንግስት የለም። ባንድ ሀገር ላይ ሁለት መከላከያ ሁለት መንግስት ሊኖር አይገባም። መፍትሄ ሊሆን የሚገባው መንግስት ባወጣው መመሪያ መሰረት ማንኛውም ሰው ተስማምቶ ክልል እንደ ክልልነቱ ሁሉም መብቱ ተከብሮ ቢኖር የተሻለ ነገር ይሆናል ብዬ ነው የማስበው። አለዛ እዛ መንግስት እዚህ መንግስት ሆኖ አንድ ሀገር ላይ መኖር አይቻልም።
ስሜ ያለም ብር ባላለሁ። እንዳጠቃላይ ድርድሩ በጣም አስፈላጊ ነው ብዬ አስባለሁ። ምክንያቱም አሁን የኛንም የነሱንም ስናይ በሁለቱም ወገን መካከል ብዙ ጉዳት እየተፈጸመ ነው ያለው እና ስለዚህ ድርድሩ በሶስተኛ ወገን ታይቶ በጣም መደረግ አለበት። እዚህም እዛም በቃ የኛ ወገን እንዳለ እየተጎዳ ነው። የነሱ ህዝብ የኛ ህዝብ ነው፣ የኛ ህዝብ የነሱ ነው። በቃ እኛና እነሱ አንድ ነን። ስለዚህ በቃ ሁሉም ህዝብ የነሱን የኛንም በሰላም ተቻችሎ የመኖር ሀሳቡን ማስፈን አለበት ነው። ድርድሩ ሲደረግ ደግሞ በደንብ መታደረት አለበት። ምክንያቱም ሽንፈታቸውን ሲያዩ ድርድር እናድርግ የሚለው ያን አልቀበለው። ግን በደንብ ታይቶ የኛም የነሱም በሶስተኛ ወገን ታይቶ ድርድሩ መደረግ አለበት ብዬ እንትናለሁ።
ጦርነት ለማንም አይበጅም። ነገም ድርድር እዚህ ጋር ጦርነት ይከፍታሉ፣ እዚህ ጋር ደግሞ እዚህ ጋር ታንክ አለን፣ እዚህ ጋር ድርድር ያስፈልገናል። እንዴት ነው እንዲህ የሚሆነው?
በደቡብ አፍሪካ እየተካሄደ ያለውን የሰላም ንግግር አስመልክቶ ዘጋቢያችን ኬኔዲ አባተ ከአዲስ አበባ ነዋሪዎች ያሰባሰባቸውን አስተያየቶች ነበር የተከታተልነው። አሁን ደግሞ በተመሳሳይ ዘጋቢያችን መስፍን አራጌ ላሰባሰባቸው አስተያየቶች ወደ ደሴ እናምራ።
ወልጌታ ደጀኔ ተባሉ የከተማ ኗሪ ውይይቱን መጀመር በበጎ ቢመለከቱትም ስኬታማ ይሆናል ብለው እንደማይገምቱ ተናግረዋል።
እንደኔ ድርድሩ በሰላማዊ መንገድ ቢያልፍ ደስ ይለኛል። ግን ግምቴ የዲፕሎማሲያዊ የበላይነትን ለማግኘት የሚደረግ ጨዋታ እንጂ ውይይቱ ፋይዳ ይኖረዋል ብዬ አልገምትም። ለምን? ከዓለም አቀፍ ድርጅቶች በተለይ ከምዕራባውያኑ ጫና ተደርጎበት የሚደረግ ውይይት በመሆኑ ውጤታማ ይሆናል የሚል እምነት አይኖረኝም።
ስንታየው ሸዋ የተባሉ ሌላው የከተማ ኗሪ ደግሞ ከነስጋታቸውም ቢሆን ከውይይቱ ውጤት እንደሚጠብቁ ገልጸዋል።
የፖለቲካ ሸፍት ጫና ከሌለው ምናልባት ለኢትዮጵያ ሰፊ ህዝብ የተሻለ ነገር ያመጣል ብዬ እጠብቃለሁ። ምክንያቱም የኢትዮጵያ ሰፊ ህዝብ ሰላም የጠማው ነው። ከቦታ ወደ ቦታ ተንቀሳቅሶ ህይወቱን መምራት የሚፈልግ ነው። በጣም ሰላሙን አጥቷል፣ ሰላም ይፈልጋል። ስለዚህ ሽምግልናው ጣልቃ ገብነት ከሌለው መልካም ነገር ያመጣል ብዬ እጠብቃለሁ። ምክንያቱም ሁለቱም ከልባቸው ለኢትዮጵያ ሰፊ ህዝብ የሚደራደሩ ከሆነ የተሻለ ሰላም ይመጣል ብዬ አስባለሁ።
በወሎ ዩኒቨርሲቲ ታሪክና ቅርስ ጥበቃ ትምህርት ክፍል መምህሩ ዶክተር አለማየሁ ወርቅየሁን በበኩላቸው ስለ ውይይቱ ተከታዩን ብለዋል።
ከመጀመሪያው ዓለም ጦርነት በኋላ በዓለማችን ላይ በተለይ በአፍሪካ፣ በአውሮፓ፣ በኤሽያ እጅግ በጣም በርካታ የሆኑ ጦርነቶች ተካሂደዋል። በሁለተኛው ዓለም ጦርነት ከበቃ በኋላ 1945 ላይ በጀርመንና በሌሎች አያላን ሀገሮች መካከል በጣም ሲሪየስ የሆነ የሰላም ውል ነበር። እንዲሁም በጣሊያንና በአሸናፊ ሀገሮች መካከል ከፍተኛ የሆነ የሰላም ድርድር ነበር። ከምንም በላይ ደግሞ በጃፓንና በአሜሪካ መካከል በ1945 ላይ ድርድሩ ነበር። የጦርነቱ ውድመትና መጠኑ ይለያይ እንጂ በዓለም ላይ የተካሄዱ ጦርነቶች ሁሉ መጨረሻ መቋጫው የሰላም ድርድር ነው። በኢትዮጵያ ያለው የጦርነቱ ባህሪ በአንድ ሀገር ላይ በአማጺውና በመንግስት መካከል የተደረገው ጦርነት ቢሆንም ግን ዞሮ ዞሮ ጦርነት ነው እና መጨረሻው ድርድሩ እኔ ፐርሰናሊ በግሌ በጣም ነው የምደግፈው። በአሸናፊና በተሸናፊ መካከል ድርድር መኖሩ ለዘላቂ ሰላም መሰረት ነው የሚሆነው።
አቶ ስንታየው በደቡብ አፍሪካ የሚደረገው ውይይት ከዚህ ቀደም ከተሞከሩት የሰላም ውይይቶች የተለየ ባህሪ አለው ይላሉ።
እኔ በተስፋ እንድጠብቅ የሚያደርገኝ አንድ የኢትዮጵያ መንግስት የበላይነቱን ይዞታል አሁን፣ ሁለተኛ እነሱም አለምንም ቅድመ ሁኔታ የመደራደሩን ነገር በራሳቸው አምነው መጥተዋል። ምናልባት ይህም ለትግራይ ህዝብም ለኢትዮጵያም ሰፊ ህዝብ ጠቅላላ ለሁሉም ሰላም ሲሉ አገሪቱን ለማረጋጋት ከተፈለገ እነዚህ ነገሮች ሰላም ያመጣሉ ብዬ ግምት አለኝ።
በሌላ በኩል ዶክተር አለማየሁ በውይይቱ ላይ ያላቸውን ስጋት ገልጸዋል።
የቲፒኤልኤፍን አነሳስና ባህሪውን ቶታል የስነ ልቦና ውቅሩን ስመለከተው ለሰላምና ለድርድር ቦታ የለው። ራሱ በሚፈልገው መንገድ ነገሮቹ ሁሉ ካልሆኑለት ያንን መንግስት የሚያቀርበውን ሀሳብ ይቀበላል የሚል ግምት የለኝም። ሁለተኛው ምክንያት ደግሞ ድርድሩ በአንዲት ሉዓላዊ በሆነች ሀገር ላይ ህጋዊ እውቅና ባለው መንግስትና በአማጺ መካከል ነው። ነገር ግን ቲፒኤልኤፍ ራሱን አቅት እያደረገ ያለው እንደ ሉዓላዊ ሀገር ነው። ይሄ በኢትዮጵያ ውስጥ እየተካሄደ ያለው ጦርነት ነው። ስለዚህ በአማጺውና በመንግስት መካከል እየተደረገ ባለው ጦርነት ላይ ይሄ የቲፒኤልኤፍ የስነ ልቦናዊ ውቅር እንደሚያሳየው ራሱን እንደ ሉዓላዊ ሀገርና እንደ ነጻ ሀገር እያደረገ ነው ድርድሩን እያቀረበ ያለውና ይሄንን ሁሉ ድምር ውጤት ስንመለከተው ቲፒኤልኤፍ መንግስት የሚያቀርበውን የሰላም ሂደት ተቀብሎ ድርድሩን ተግባራዊ ያደርጋል የሚል ግምት የለኝም።
አቶ ሙልጌታ መሆኑ ዶክተር አለማየሁ በደቡብ አፍሪካ የሚካሄደውን ውይይት በ1983 ዓ.ም በደርግና በኢህአዴግ መካከል እንግሊዝ ሀገር ከተካሄደው ውይይት ጋር እንደሚመሳሰል ተናግረዋል።
የ83ቱ ስናየው ምንድነው አሁንም የምዕራባውያንና የአሜሪካ ጣልቃ ገብነት ያለው ነው። አሁንም ላይ እንደዚህ ያለበት ነው። ግን አሁን ችግሩ ይሆናል ብዬ የምገምተው ምንድነው የኢትዮጵያ የበላይነት ላይ ያለ ስለሆነ የተገላቢጦሽ ይሆናል ብዬ ገምታለሁ። አሁንም በጣም ከባድ ጣልቃ ገብነት አድርገውና ተጽዕኖ አድርገው እንዳይሳካ ካላደረጉት በስተቀር ልክ ሪቨርሱ የ83ቱ ሪቤሎቹ ሲነሱት ወደ ኢትዮጵያ ሆኖ በኢትዮጵያ የበላይነት ይጠናቀቃል የሚል እምነት ነው ያለኝ።
ታሪክ ራሱን ይደግማል ይባላል። ታሪክ ራሱን ይደግማል ሲባል ወደ ኋላ ተጉዞ በዛን ሰዓትና በዛ ሂደት ውስጥ ተመሳሳይ የሆነ ድርጊት ይፈጸማል ማለት አይደለም፣ ግን ተመሳሳይ የሆነ የታሪክ ሂደት ይፈጸማል ማለት ነው። እና በደርግና በአማጽያን መካከል የነበረው ጦርነቱ በብዙ እንቆቅልሾችና በብዙ ተግዳሮቶች ዙሪያውን የታጀበ ነበር። ምክንያቱም ጦርነቱ በሁለቱ ወገኖች ይኖር እንጂ በዙሪያው ደግሞ እጅግ በጣም ብዙ አጃቢዎች ነበሩ። እንደ አሜሪካ የመሳሰሉ ሌሎች ምዕራባውያን ሀገሮች የቲፒኤልኤፍን የሚደግፉ የኤርትራ አማጽያንንም የሚደግፉ ወገኖች ነበሩ። አሁንም ስንመለከት ተመሳሳይነት ያለው ባህሪ የሚያሳየው ምንድን ነው? ጦርነቱ በአማጺውና በመንግስት መካከል ቢሆንም ግን ሪሊ መሬት ላይ እየተፈጸመ ያለው እና የዚህ የሚዲያ ጦርነቱ ጫናውን ስንመለከት ኢትዮጵያ በከፍተኛ ተግዳሮት ውስጥ እንዳለች ነው የሚያሳየው። ስለዚህ ይሄ ተመሳሳይነት ዘት ያለው ባህሪ እንዳለው ያሳያል። እንደምናስታውሰው 1983 ላይ ለንደን ሀገር እና ዶክተር አሻግሬ ይግለጡ ደርግን መንግስት ወክለው ለድርድር ቀርበው እያሉ ኦልሞስት አዲስ አበባ ተይዟል ማለት ይቻላል። ስለዚህ አዲስ አበባ ከተያዘ በኋላ ድርድሩ ምንድን ነው የነበረው? ምን ለማድረግ ነው? ምን ለማምጣት ነው ድርድሩ የሚለው አንዱ ትልቁ ጥያቄ ነው።
ውይይቱ በህዝብ ስም የፖለቲካ ድርጅቶች ዓላማ ማስፈጸሚያ እንዳይሆን ትኩረት ያሸዋል ብለዋል አቶ ስንታየሁ በበኩላቸው።
የትግራይን ህዝብና ህወሓትን መለየት መቻል አለብን። ምክንያቱም ህወሓት ድርጅት ነው፣ የትግራይ ህዝብ ደግሞ ራሱን የቻለ ነው። ስለዚህ የትግራይን ህዝብ ወክለው አይደለም የሚል ነው እኔ ድምታ ውስጥ ያለ። የትግራይን ህዝብ ቢወክሉ ስለ ትግራይ ህዝብ ቢቆረቆሩ ከሆነ ሰላምን ማምጣት ይችሉ ነበር። እስከዛ ድረስ አይመስለኝም። የትግራይን ህዝብ ወክለው ወይም ትግራይን ነጻ ለማውጣት የሚሄዱበት መንገድ አለ። በየትኛው መንግስት ነው የትግራይ ህዝብ የደረሰባት ወይም የተበደለችው? ማን ነው? 27 ዓመት እነሱ ነበሩ። ከዛ ውጪ የመጣው መንግስት የኢትዮጵያ መንግስት አሁን ነው፣ 4 ዓመት ነው። በአራት ዓመት ውስጥም ትግራይን ህዝብ እኮ እናስተዳድራለን ብሎ እንደፈለጉ ሲያደርጉ የነበሩት እነሱ እንጂ የአሁኑ መንግስት ተብሎ የተመሰረተው መንግስት አይደለም ሲያደርግ የነበረው።
ዶክተር አለማየሁም ውይይቱ ትኩረት ሊሰጠው ይገባል ባሉት ነጥብ ላይ ይህን ብለዋል።
ከላይ ላይ ያሉት የቲፒኤልኤፍ አመራሮች በጣም ጥቂት ቡድኖች ናቸው። ትግራይ ደግሞ የእነሱ ሀገር ብቻ አይደለችም። ትግራይ የእኛም ነች፣ ትግራይ የትግሬም ነች፣ የሌሎችም ኢትዮጵያውያን ሁሉ የጋራ የሆነች ሀብት ነች። ስለዚህ ትግራይን ለማስተዳደር እነዚህ ሰዎች ከፈጣሪ ተልቀው የመጡ ሰዎች ሳይሆን ሳይሆኑ ሌሎችም ሰዎች ስላሉ ትግራይን ይመለከተናል የሚለው ወገን ሁሉ ተሳትፎ አብሮ እንዲደራደርበት ለትግራይ የሚበጃውን ለኢትዮጵያ የሚበጃውን ትግራይ የኢትዮጵያ አካል ሆና እንድትኖር የሚበጃውን ሁሉ አብሮ መነጋገሩ ዋጋ አለው።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
በኢትዮጵያ መንግስትና በህወሓት መካከል የሚደረገው የሰላም ንግግር በደቡብ አፍሪካ መጀመሩን አስመልክቶ ከተለያዩ ነዋሪዎች ያሰባሰብናቸውን አስተያየቶች ነው እየሰማችሁ ያላችሁት። ቀደም ሲል ከአዲስ አበባና ከደሴ ያሰባሰብናቸውን አስተያየቶች ያደመጣችሁት። አሁን በተከታይ ወደ ሐዋሳ ነው የምናልፈው። ዘጋቢያችን ዮናታን ዘብዲዮስ ያናገራቸው።
በኢትዮጵያ መንግስትና በህወሓት ድርድር በተመለከተ የሚጠብቁትን ውጤት በመጀመሪያ ደረጃ ጠየቅኳቸው። የዋሳ ከተማ ነዋሪ የሆኑትን አቶ ታረቀኝ ሶርሳናቸው
ኢትዮጵያ መንግስት ወደ እርቅ ለማምጣት ይፈልጋል፣ ሰላም ይፈልጋል፣ አካባቢው ሰላም እንዲሆን ይፈልጋል። ህዝቡ ከህዝብ ጋር ተስማምቶ ተግባብቶ ተዋዶ ቀደም ሲልም የትግራይ ህዝብ የኖረውን ህዋት አሁን በራሱ ሰዓት ህዝቡን ያጣላ ስለሆነ አሁንም ቢሆን እነሱ የሚያስቀምጡት ነገር ለራሳቸው የሚመቻች ነገር ስለሆነ ብቻ ህዝቡን የማያቀፍ ነገር ስለሚያመጡ ከኢትዮጵያ መንግስት ጋር እኔ 85% አይስማሙም። አሁንም ቢሆን ስልጣን ላይ መተን ቁጭ ብለን የኢትዮጵያ ህዝብ እንጨቁናለን የሚል ሐሳብ ብቻ ስላላቸው ቀደም ሲል የነበረው ስርዓትን መልሶ ለማምጣት ይፈልጋሉ። በዚህ በአዲሱ ስርዓት ተስማምቶ ተነጋግሮ መስማማት መግባባት አይፈልጉም።
ወይዘሮ ለምለም አመኑም ሐሳባቸውን ገልጿል።
ከዚህ ይሄ አሁን ሶስተኛ ጦርነት ነው አይደል እንዴ? ሶስተኛ ጦርነት ሆነ ድረስ አሁንም የሆነ መሃል ላይ ሲደርሱ የኢትዮጵያ ሰራዊት መሃል ላይ በሚደርስበት ሰዓት አይ እርቅ ይፈጠር ይባላል፣ ውጊያ ይቁም ይባላል። እነዚህ ሰዎች አሁንም አይተውም፣ ትጥቃቸውን ያስረክቡ፣ በስነ ስርዓት ለመንግስት ትጥቃቸውን ያስረክቡ። ብልጽግና ፓርቲ ነው እነሱ የሚጠሉት፣ ለብዝበዛ ነው፣ ሌላ ምንም ነገር አይደለም።
አቶ ታዲዮስ ሀብተ ደግሞ
ሰላሙን እንጠብቃለን፣ ሁለቱም ወገኖች ሰላም በንግግር ቢፈቱ መልካም ነው የምንለው። ሁለተኛው ደግሞ ምንድነው አገር መከላከያ ሰራዊት እንደጀመረው እነሱ አሁን 100% የራሳቸውን አድቫንቴጅ ብቻ ነው የሚጠብቁ። ስለዚህ የአገር መከላከያ ሰራዊት እንደጀመረው ጀምሮ አገሩን ሰላም አድርጎ ኢትዮጵያውንም ማነው ትግራይም ህዝቦች የኛ ወገን ናቸው፣ ኢትዮጵያም አንድ ነን። ስለዚህ ሁለቱንም ነጻ አካሄድ ወዘው ሰላማዊ መንገድ ቢፈታ ጥሩ ነው።
በመቀጠል አስተያየታቸውን እንዲሰጡ የጠየቅኳቸው መምህር ሳሙኤል ኤርሞ ናቸው።
ህወሓት ምንጊዜም እርቅ እንግዲህ ድርድር እንግዲህ የሚፈልገው ለጊዜ መግዣ ነው እንጂ እውነትም እንግዲህ ከኢትዮጵያ መንግስት ጋር ተደራድሮ ተነጋግሮ ተመካክሮ ለዚች ሀገር እንግዲህ ሰላም ለማምጣት ፈልጎ አይደለም። ከዚህ መነሻ እርቁን እንግዲህ እኛ አምነን መዘናጋት የለብንም። ምናልባት እንደዚህ ለእርቅ በሚደራደርበት ጊዜ የራሱን ጊዜ ከገዛ በኋላ የራሱን ሌላ ስትራቴጂ እንግዲህ ቀይሶ ሊሆን ይችላል።
በመጨረሻም አስተያየታቸውን የሰጡት አቶ አብደላ ከድር የሰነቁትን ተስፋ ተናግሯል።
እኛ የምንጠብቀው ያው ከዛ ሲመለሱ ያው ሰላም እንዲወርድ ነው የምንፈልገው። ሰላም ነው ለሀገራችን፣ ሰላም ነው የምንፈልገው። በማንኛውም ቦታም ሆነ በማንኛውም ሀገር ሰላም ነው የሚያስፈልገው። ከዛ እንደተመለሱ ያው ሰላም እንደሚወርድ ተስፋ እናደርጋለን።
ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
አሁን ደግሞ ቀድም ወደ ኋላ ቆይተነው ወደ ነበረውና ወቅታዊውን የድርድር ሁኔታ ወደሚተነተነው አብይ ርዕስ ዘገባ ነው የምንመለሰው። በአፍሪካ ህብረት መሪነት እየተካሄደ ባለው የሰላም ውይይት ላይ የምስራቅ አፍሪካ የልማት በይነ መንግስታት ወይም ኢጋድ፣ የተባበሩት መንግስታት ድርጅትና ዩናይትድ ስቴትስ ተወካዮች በታዛቢነት በመሳተፍ ላይ መሆናቸውን ህብረቱ ዛሬ አመሻሽ ላይ ባወጣው መግለጫ ይፋ አድርጓል። ዩናይትድ ስቴትስ በሰላም ንግግሩ ላይ በመሳተፍ ላይ መሆኗን የገለጹት የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ በስምምነት ላይ እንዲደረስ የሚደረገውን ጥረት አሜሪካ መደገፏን እንደምትቀጥል ገልጸዋል። በተያያዘ ዜና የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ጉዳዮች ኮሚቴ ሰብሳቢ ሴናተር ባብ ሜንዴዝን ጨምሮ 9 ሴናተሮች ለኢትዮጵያ ጠቅላይ ሚኒስትር በጻፉት ደብዳቤ የኢትዮጵያ መንግስት በደቡብ አፍሪካ የሰላም ንግግር ላይ ለመሳተፍ ያሳለፈውን ውሳኔ በደስታ ተቀብለው በድርድሩ ከድርድሩ በፊት እንዲሁም ድርድሩ እየተካሄደ በሚቆይበት ጊዜ ግጭቱ እንዲቆምና ያልተገደበ የሰብአዊ አገልግሎት እንዲካሄድ አሳስበዋል። ለዚህ ደብዳቤ ግን የኢትዮጵያ መንግስት በይፋ የሰጠው ምላሽ የለም። ኬኔዲ አባተ ዝርዝሩን እንዲያዘጋጅቶታል።
ለሁለት አመታት የዘለቀውን የሰሜን ኢትዮጵያ ግጭት በሰላም ለመፍታት በኢትዮጵያ መንግስትና በህወሓት መካከል የሚካሄደው የመጀመሪያ ቀጥተኛ ውይይት በደቡብ አፍሪካ መጀመሩን የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ገልጸዋል ሲል ህብረቱ ዛሬ ማክሰኞ ጥቅምት 15 2015 ዓመተ ምህረት አመሻሽ ላይ በሰጠው መግለጫ አስታውቋል። ለግጭቱ ፖለቲካዊ መፍትሄ ለማምጣት በህብረቱ ፊታውራሪነት የሚካሄደው ይህ የሰላም ንግግር በአፍሪካ ቀንድ የአፍሪካ ህብረት ከፍተኛ ተወካይ የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጎን ኦባሳንጆ፣ በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታና በደቡብ አፍሪካ የቀድሞ ምክትል ፕሬዝዳንት ዶክተር ፉሙዙ ሌምላምቦ ንጉካ መሪነት እየተካሄደ መሆኑንም ነው ህብረቱ ያመለከተው። በመግለጫው እንደተመለከተው የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ፣ የተባበሩት መንግስታት ድርጅትና የዩናይትድ ስቴትስ ተወካዮች በአፍሪካ ህብረት በሚመራው የሰላም ሂደት ላይ ታዛቢ ሆነው በመሳተፍ ላይ ናቸው። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ የደቡብ አፍሪካ መንግስት ለአፍሪካ ችግሮች አፍሪካዊ መፍትሄዎችን ማምጣት በሚለው በፓን አፍሪካ ትብብር መንፈስ ውይይቱን ለማስተናገድ ፈቃደኛ በመሆኗ ለፕሬዝዳንት ሲሪል ራማፖሳ ምስጋና አቅርበዋል። ይሁን እንጂ የውይይቱ አጀንዳዎች ምን እንደሆኑና የሰላም ንግግሩ እስከ መቼ እንደሚቀጥል በህብረቱ መግለጫ ላይ አልተጠቀሰም። በአፍሪካ ህብረት የሚመራው የሰላም ንግግር ዛሬ መጀመሩን አስቀድመው የገለጹት የደቡብ አፍሪካ ፕሬዝዳንት ሲሪል ራማፖሳ ቃል አቀባይ ቪንሴንት ማግዌኒያ ግን የሰላም ንግግሩ እስከ ቀጣዩ እሁድ ጥቅምት 20 ድረስ ይቀጥላል ማለታቸውን ከሀገሪቱ የወጡ ዘገባዎች አመልክተዋል። ቃል አቀባዩ እንዲህ ያሉት ንግግሮች ሰላማዊና ግጭት የሌለበት አህጉር መፍጠር ከሚለው የደቡብ አፍሪካ የውጭ ጉዳይ ፖሊሲ አላማዎች ጋር የተጣጣሙ ናቸው ብለዋል አሶሺየትድ ፕሬስ እንደዘገበው። ከኢትዮጵያ መንግስትና ከህወሓት በኩል ግን ልዑኮቻቸውን መላካቸውን ካሳወቁ በኋላ የሰላም ንግግሩ ሂደት ስላለበት ደረጃ የተባለ ነገር የለም። የሰላም ንግግሩ ዛሬ እንደሚጀመር ትናንት ባወጡት መግለጫ ላይ ያነሱት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስም ዝርዝር መረጃዎችን ግን አልሰጡም። ቃል አቀባዩ በትናንቱ መግለጫቸው ላይ አሁንም የቀጠለውንና የብዙ ሰዎችን ህይወት የቀጠፈውን ለአረመኔያዊ ድርጊት ለደም መፋሰስና ለረሃብ የዳረገውን እንዲሁም ብዙ መሰረታዊ ጉዳዮችን ያባባሰውን የሰሜን ኢትዮጵያ ግጭት ለመፍታት በአፍሪካ ህብረት የሚመራው ውይይት በነገው ዕለት በደቡብ አፍሪካ ይጀምራል ሲሉ ተናግረዋል። ውይይቱን በማዘጋጀቷ ደቡብ አፍሪካን ያመሰገኑት ኔድ ፕራይስ አክለውም ስምምነት ላይ እንዲደረስ የአፍሪካ ህብረት የአደራዳሪ ቡድን አባላትን ጥረት ለመደገፍ ዝግጁ ነን ብለዋል። ለዚህም የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ አመር በአፍሪካ ህብረት የሚመራውን ውይይት ለመታዘብና ለመሳተፍ እንዲሁም ጦርነቱ በአስቸኳይ እንዲቆም ለተቸገሩ ኢትዮጵያውያን ሁሉ ሰብአዊ እርዳታ ለማድረስ ተጨማሪ የሰብአዊ መብት ረገጣዎችንና አሰቃቂ ድርጊቶችን ለመከላከል እንዲሁም ኤርትራ ከሰሜን ኢትዮጵያ እንድትወጣ የሚደረገውን ጥረት ለመደገፍ ከተባበሩት መንግስታት ድርጅትና ከኢጋድ ጋር በደቡብ አፍሪካ ይገኛሉ ብለዋል ፕራይስ በመግለጫቸው። በርካታ ኢትዮጵያውያን ዩናይትድ ስቴትስ እና ሌሎችም የምዕራቡ ዓለም ሀገራት በኢትዮጵያ ውስጣዊ ጉዳይ ላይ ሉዓላዊነቷን የሚዳፈር ያልተገባ ጫና ያደርጋሉ በሚል ባለፈው ቅዳሜና እሁድ የተቃውሞ ሰልፍ ማድረጋቸውን በተመለከተ ለተነሳላቸው ጥያቄ በሰጡት ምላሽ ደግሞ የሚቀርቡትን ውንጀላዎች ሙሉ በሙሉ የተሳሳቱ ናቸው ብለዋል። ምላሻቸውን ሲቀጥሉ የዩናይትድ ስቴትስ ፍላጎት የኢትዮጵያ ሕዝብ ፍላጎት ነው ያሉት ፕራይስ ይህን ሲያብራሩም ሰላም ሲመለስ ማየት፣ ግፍ ሲቆም ማየት፣ ሉዓላዊ የሆነች ኢትዮጵያን ማየት ነው። ለዚህም ነው በአፍሪካ ህብረት የሚመራውን ውይይት የደገፍ ነው ሲሉ ነው የገለጹት። በተያያዘ ዜና የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ጉዳዮች ኮሚቴ ሰብሳቢ ሴናተር ባብ ሜኔንዴዝን ጨምሮ የኮሚቴው አባላት የሆኑ የሁለቱም ገዥ ፓርቲዎች 9 ሴናተሮች የሰላም ንግግሩ ዛሬ ከመጀመሩ አስቀድመው ትላንት ለኢትዮጵያ ጠቅላይ ሚኒስትር ደብዳቤ መላካቸውን ኮሚቴው በድረገጹ አመልክቷል። ሴናተሮቹ በደብዳቤያቸው የኢትዮጵያ መንግስት በደቡብ አፍሪካው የሰላም ንግግር ላይ ለመሳተፍ ያሳለፈውን ውሳኔ በደስታ ተቀብለው ከድርድሩ በፊት እንዲሁም ድርድሩ እየተካሄደ በሚቆይበት ጊዜ ግጭቱ እንዲቆምና ያልተገደበ ሰብአዊ አገልግሎት እንዲቀርብ አሳስበዋል። በዚህ ግጭትና በመላ ሀገሪቱ በተከሰቱ ግጭቶች የብዙ ሰዎች ህይወት ጠፍቷል ያሉት ሴናተሮቹ አክለውም በአፍ በአፍሪካ ህብረት የሚመራው ንግግር የሰሜን ኢትዮጵያው ግጭት እንዲቆምና የሰብአዊ መብት ረገጣና ግፍ የፈጸሙትን በህግ ተጠያቂ ለማድረግ የሚያስችል መንገድ እንደሚከፍት ተስፋ እናደርጋለን ሲሉ በደብዳቤያቸው ገልጸዋል። ግጭቱን በሰላማዊ መንገድ መፍታት አስፈላጊ መሆኑን ጠቅሰው ጦርነቱን በአስቸኳይ በማቆም ለዚህ ወሳኝ የሰላም እርምጃ ምቹ ሁኔታ እንድትፈጥሩ እናሳስባለን ብለዋል። ይሁን እንጂ ጠቅላይ ሚኒስትር አብይ አህመድም ይሁኑ መንግስታቸው እስካሁን ለደብዳቤው በይፋ የሰጡት ምላሽ የለም። በሌላ በኩል ዩናይትድ ስቴትስ በአፍሪካ ህብረት የሚመራውን የሰላም ንግግር እየደገፈች መሆኑንና በአፍሪካ ቀንድ ልዩ ልዑኳ አምባሳደር ማይክ ሃመር በኩል እንደምትሳተፍ ትናንት በሰጡት መግለጫ የተናገሩት የዋይት ሃውስ ቃል አቀባይ ካሪን ጃምፒየር ሁለት አመታትን ካስቆጠረው ግጭት በኋላ በኢትዮጵያ ያለው ሰብአዊ ቀውስ በዓለም እጅግ ከከፉት አንዱ ነው ብለዋል። ቃል አቀባይዋ ካለፈው ነሐሴ አንስቶ የሰብአዊ እርዳታ አቅርቦት በስፋት በመታገዱ ምግብና የጤና አገልግሎት ግብአቶች በብዙ አካባቢዎች ሙሉ በሙሉ እየተሟጠጡ በመሆናቸው ተጨማሪ እርዳታ አሁንኑ ካልገባ የተራበው ህዝብ በተለይም ህፃናት በአስደንጋጭ ቁጥር መሞት ይጀምራሉ ሲሉም ነው የተናገሩት። ለዚህ ግጭት ወታደራዊ መፍትሄ የለም በማለት በድጋሚ ያሳሰቡት ካሪን ጃምፒየር ጦርነቱ በአስቸኳይ እንዲቆም የትግራይ ባለስልጣናትም ወደ አፍሪካ ህብረት መሩ ንግግር ከልቦናቸው እንዲገቡ የሰብአዊ እርዳታ አቅርቦት ባልተገደበ ሁኔታ ለኢትዮጵያውያን እንዲደርስ የሰብአዊ መብት ጥሰት እንዳይቀጥልና የኤርትራ ወታደሮችም ከሰሜን ኢትዮጵያ እንዲወጡ ሲሉ ጠይቀዋል። ጦርነቱ በቀጠለበት በዚህ ወቅት የሚካሄደውን የደቡብ አፍሪካውን የሰላም ንግግር ግጭቱን በሰላም ለመፍታት የሚቻልበት እድል አድርጎ እንደሚመለከት የገለጸው የኢትዮጵያ መንግስት በተጨማሪም ንግግሩ በመከላከያ ኃይል መስዋዕትነት እየተስተካከለ የመጣውን ሁኔታ የበለጠ ለማጠናከር ምቹ አጋጣሚ የሚፈጥር አድርጌ እወስደዋለሁ ሲል ትናንት ባወጣው መግለጫ አመልክቷል። ምንም እንኳን ጦርነቱ በአስቸኳይ እንዲቆም ዩናይትድ ስቴትስ እና ሌሎችም አካላት የሚያደርጉትን ጥሪ ቢቀጥሉም መከላከያ ሰራዊት ቁልፍ የሚባሉ የትግራይ ከተሞችን መቆጣጠሩን ቀጥሏል ሲል የኢትዮጵያ መንግስት በኮሙኒኬሽን መስሪያ ቤቱ በኩል ባወጣው በትናንቱ መግለጫው የውጊያውን ቀጣይነት አመልክቷል። የትግራይ ክልልን እያስተዳደሩ የሚገኙት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ትናንት ጥቅምት 14 ለክልሉ መገናኛ ብዙሃን በሰጡት መግለጫ ምንም እንኳን ታጣቂዎቻቸው የክልሉን በርካታ አካባቢዎች የለቀቁ ቢሆንም ጦርነቱን እናሸንፋለን ብለዋል። ዶክተር ደብረጽዮን የኢትዮጵያና የኤርትራ ወራሪዎች ይሸነፋሉ ማለታቸውን የትግራይ ቲቪ ዘግቧል። ጦሯን ወደ ኢትዮጵያ አስገብታለች በሚል የሚቀርብባትን ውንጀላ እስካሁን በይፋ ያላመነችው ኤርትራ ትናንት በማስታወቂያ ሚኒስትሯ በኩል ሰብአዊነትን ምክንያት በማድረግ ግጭቱን የማራዘም ተልእኮ እየተወጡ ነው ያለቻቸውን የመገናኛ ብዙሃንና የተለያዩ አካላትን ፖለቲካዊ እንቅስቃሴዎች አውግዛለች። በጦርነት ውስጥ የሲቪሎች መጎዳት ያለ ነው ያለው የሀገሪቱ ማስታወቂያ ሚኒስቴር ለዚህም ዩናይትድ ስቴትስና ኔቶ በተለያዩ አገራት በተለያዩ ጊዜያት በወሰዷቸው እርምጃዎች የደረሱ ያላቸውን የሰብአዊ ጉዳቶች በማሳያነት አስቀምጧል። ሁሉም የሀገር መከላከያ ሰራዊቶች የሰብአዊነት ህግጋትን ለማክበርና የሲቪል ጉዳቶችን ለመቀነስ ረጅም ርቀት ሊጓዙ ይችላሉ፣ ነገር ግን ሙሉ በሙሉ ሊያስወግዷቸው አይችሉም ሲልም አክሏል። ከዚህ ቀደም የህወሓት ታጣቂዎች ወደ አዲስ አበባ በሚጓዙበት ወቅት ዝምታን የመረጡ ያላቸው የምዕራብ ዓለም መንግስታት አሁን የኢትዮጵያ ጦር የበላይነቱን ሲይዝ ግጭቱ በአስቸኳይ ይቁም፣ የሰላም ንግግር ይጀመር በማለት የሚያስተጋቡት ያለው ህብረ ዜማ ከተሳሳተ የጂኦፖለቲካ ፍላጎት የመነጨ እንጂ ለሰብአዊነት በመቆርቆር አሊያም ለአፍሪካ ቀንድ ደህንነት በማሰብ የመነጨ አይደለም ብሏል። የነዚህ ኃይሎች የተሳሳተ አባዜ ህወሓትን በማንኛውም ዋጋ መልሶ የማቋቋም ፍላጎት ነው ሲልም ከሷል። ኤርትራ በሰሜን ኢትዮጵያው ጦርነት ከኢትዮጵያ ጋር በመሰለፍ እየተሳተፈች እንደሆነ የሚገልጹት ዩናይትድ ስቴትስና ሌሎችም አካላት ሀገሪቱ ጦሯን በአስቸኳይ እንድታስወጣ ሲሉ በተደጋጋሚ ማሳሰባቸው ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች ቀደም ሲል የ12ኛ ክፍል ብሔራዊ ፈተና አሰጣጥን በተመለከተ ዘጋቢያችን ዮናታን ዘብዲዮስ በደቡብ ክልል በፈተና አሰጣጡ ላይ የተሳተፉ መምህራንን አነጋግሮ የላከውን ዘገባ ተከታትለን ነበረ። በግጭት ምክንያት ፈተና ያልወሰዱ 56000 ተማሪዎች በአንድ ወር ውስጥ ለሌላ ፈተና እንደሚቀመጡ የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ በዛሬ በሰጡት መግለጫ መናገራቸውን አስመልክቶ ገብረ ሚካኤል ገብረ መድህን ያደረሰንን ዘገባ በሰዓት እጥረት ማቅረብ ባለመቻላችን ይቅርታ እየጠየቅን በነገው ምሽት የምንመለስበት መሆኑን እናስታውቃለን። የአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ከሚገኘው የቢሮአችን መተላለፉን ይቀጥላል። በፕሮግራማችን ላይ ለሚኖራችሁ አስተያየቶች ወይም በሳምንታዊ ፕሮግራሞቻችን ቢካተቱ የምትሏቸውን ርዕሰ ጉዳዮች ጥቆማ ለመስጠት በምን ታገኙናላችሁ ለሚለው ተከታዩን ማስታወቂያ ሰምተን እንመለስ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር
መሰናዳችንን በዚሁ እናጠናቀቃለን። በነገው ምሽት በሌሎች ፕሮግራሞች እንጠብቃችኋለን። እስከዛው ሰላም ደናደሩ።